ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
የኦሮሞ ህዝብ ጥያቄ የመሬትና የሀብት ባለቤትነት ጥያቄ ነው። የኦሮሞ ህዝብ ቡና ወርቅ ኦሮሚያ ላይ ምንም እየሰራ ለኦሮሞ ህዝብ ምንም እየጠቀመ አይደለም። ከመንግስት በስተቀር በራሱን በራሱ የማስተዳደርና በቋንቋ የመጠቀም መብቶችን ማጣቱ ነው። አዲስ አበባም ላይ የተነሳው ጥያቄ ከዚህ አኳያ ነው።
ዓለም ወደ አንድነት እየመጣ የዩሮፒያን ዩኒየን እየተደራጀ ያለ ሌሎችም አፍሪካ ሀገሮች ይመጣሉ ይላል። የለም ኦሮሞ የተሻለ ነው፣ ኦሮሞ የተለየ ጥቅም ይገባዋል ከሚል ደረጃ መነጋገር መጣል። የዛሬ 17 እና 20 ዓመት ደግሞ የትግራይ አጀንዳ ብለን ነበር። እኛ ራሳችን የኤርትራ አጀንዳ፣ የትግራይ አጀንዳ፣ የኦሮሞ አጀንዳ ይላል አገሪቱንና ህብረተሰባችንን እየከፋፈል ነው ነው።
የመጀመሪያው ዶክተር ብርሃነ መስቀል አበበ ሰኝ፣ ሁለተኛው ደግሞ ዶክተር ዮሐንስ ዘለቀ ናቸው። ጉዳዩ የኦሮሚያ ክልል በአዲስ አበባ ከተማ ልዩ ጥቅም የሚያስጠብቅ በሚል በቅርቡ በሚኒስትሮች ምክር ቤት ጸድቆ ለህዝብ ተወካዮች ምክር ቤት የተመራውን ረቂቅ አዋጅ አስመልክቶ በተካሄደ ውይይት ከተናገሩት የተወሰደ ነው። ዜናውን ተከትሎ ይቀርባል። የቅዳሜው አዝናኛቸው የሙዚቃ ቃናም ከሳምንቱ ምርጥ የእንግሊዝኛ ዜማዎችና የሙዚቃው ዓለም ዜናዎች ጋር በሁለተኛው አጋማሽ ይጠብቃችኋል። ቅዳሜ ሐምሌ 15 2009 ዓ.ም። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከምሽቱ ልዩ ልዩ ፕሮግራሞች ጋር አስተናጋጃችሁ አሉላ ከበደ ነኝ። ንጉሡ ታምሬ በቴክኒክ ምህንድስናው እያቀናበረ አብሮን ያመሻል። መልካም ምሽት። አሁን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምናምሽታችኋል። ዜናውን የማሰማችሁ ቆንጂት ታዬ ነኝ። ሶማሊያ ሱል በምትባል ክፍለ ግዛት ባለ አንድ የአገር ውስጥ ተፈናቃዮች ካምፕ የእጅ ቦምብ ፈንድቶ አንዲት ልጃገረድ ገደለ፣ 17 ሰዎችን አቆሰለ። የአካባቢው ባለስልጣን ለቪኦኤ እንደገለጡት አንድ ትንሽ ልጅ ቦምቡን ካምፑ አካባቢ ያገኝና ዛፍ ጥላ ስር ተሰባስበው ወደ ነበሩ ተፈናቃዮች ይዞ ሄዶ ሲጫወትበት ነው የፈነዳው። በዩናይትድ ስቴትስ የሩሲያ አምባሳደር ሰርጌይ ኪስሊያክ ባለፈው የዩናይትድ ስቴትስ ፕሬዝደንታዊ ምርጫ ወቅት ከጠቅላይ አቃቢ ሕግ ጄፍ ሴሽንስ ጋር ከዘመቻው የተያያዘ ውይይት አድርጌ ነበር ሲሉ ለሞስኮ የበላይ አለቆቻቸው መናገራቸውን ዋሽንግተን ፖስት ጋዜጣ ዘገበ። አምባሳደሩ የተናገሩት ጠቅላይ አቃቢ ሕጉ ቀደም ብሎ ከሰጡት ቃል ጋር የሚጋጭ መሆኑንም ዘገባው ተናግሯል። ፖስት የአሁንና የቀድሞ የዩናይትድ ስቴትስ ባለስልጣናትን ጠቅሼ ነው ብሎ ባወጣው ዘገባ የሩሲያው አምባሳደር ለበላዮቻቸው ያስተላለፉትን መልእክት የዩናይትድ ስቴትስ የደህንነት ሰዎች ተከታትለው አግኝተውታል እንዳሉን የጠቀሰው ፕሬዚደንት ትራምፕ ዛሬ ማልደው ባወጡት የትዊተር ቃል ከፍተኛ ሚስጥር የሆነ መረጃ መሽሎኩን አጥብቀው ነቅፈዋል። እንዲህ ያለው ተግባር መቆም አለበት ሲሉም ተቆጥተዋል። ጠቅላይ አቃቤ ሕግ ሴሽንስ ባለፈው የካቲት በመወሰኛው ምክር ቤት የሹመታቸው ማጸደቂያ ሸንጎ ፊት ቀርበው በሰጡት ቃል በምርጫ ዘመቻው ወቅት የሚስተር ትራምፕ የውጭ ፖሊሲ አማካሪ ሳሉ ከአንድም የሩሲያ ባለስልጣን ጋር መገናኘቴን አላስታውስም ነበር ያሉት። ከዚያ በኋላ ግን ሁለት ጊዜ ከአምባሳደር ኪስሊያክ ጋር መገናኘታቸውን ዘገባዎች አጋልጠዋል። በሌላ ዜና የፕሬዝደንት ዶናልድ ትራምፕ የሕግ ጠበቆች ልዩ መርማሪው ሮበርት ሞለር የሩሲያን የምርጫ ጣልቃ ገብነት አስመልክቶ የያዙትን ምርመራ ለማሰናከል ወይም አመኔታ ለማሳጣት እየሞከሩ መሆናቸውን በርካታ ምንጮችና የዜና ዘገባዎች እያመለከቱ ነው። በዘገቦቹ መሰረት የፕሬዝደንቱ ጠበቆች ምርመራውን ተአማኒነት ለማሳጣት የሚጠቀሙበት በሚስተር ሞለር የተዋቀረው መርማሪ ቡድን የጥቅም ግጭት ሊኖረው ይችል እንደሆነ እያሰሱ ናቸው ተብሏል። ዘ ኒውዮርክ ታይምስ ጋዜጣ ትናንት ባወጣው ዘገባ ላይቀሬው የፕሬዝደንት ትራምፕና የሚስተር ሞለር ፍጥጫ እየተዘጋጁ ያሉት የፕሬዝደንቱ ጠበቆች የመርማሪውን ቡድን አባላት ሙያዊና ፖለቲካዊ ግንኙነቶች ሁሉ አንድ ባንድ እየፈተሹ ናቸው ብለዋል። ይበዚህ እንዳለ በሩሲያ በዩናይትድ ስቴትስ ምርጫ ጣልቃ ገብታለች በሚለው ወንጀላ ዙሪያ ምርመራ ያካሄደ ባለው የዩናይትድ ስቴትስ የመወሰኛ ምክር ቤት የፍትህ ኮሚቴ የፕሬዚደንቱ ልጅ ዶናልድ እና የቀድሞ የምርጫ ዘመቻ ሊቀመንበራቸው ቀርበው ቃላቸውን ስለሚሰጡበት ሁኔታ ንግግር ተይዟል። ዶናልድ ትራምፕ ጁኒየር እና ፖል ማናፎር ቃላቸውን ስለሚሰጡበት ሁኔታና ሰነዶችን ማቅረብንም በተመለከተ እየተደራደሩ መሆናቸውን የሴኔቱ የፍትህ ኮሚቴ ትናንት አስታውቋል። ኮሚቴው ሁለቱም በሚቀጥለው ሳምንት በክፍት ወይም በግልጽ ሸንጎ ቀርበው ቃላቸውን እንዲሰጡ ለማስገደድ መጥሪያ እንደማይልክ አስታውቋል። ወደፊት ግን መጥሪያውን መላክ መብታችን ነው ብሏል። ሁለቱ በምርጫ ዘመቻው ወቅት ከሩሲያዊ ጠበቃ ጋር ቁጭ ብለው በመነጋገራቸው ነው ክትትል የመጣባቸው። ሰነዶቹ እንደሚሉት የፕሬዝደንቱ የበኩር ልጅ ከሴትዮይቱ ጋር የተገናኙት በምርጫው የአባታቸው ተፎካካሪ የነበሩት ሂለሪ ክሊንተንን ለመጉዳት የሚጠቅም መረጃ ለማግኘት ቋምጠው ነው። በመጨረሻም ዋይት ሀውስ አዲስ የኮሚኒኬሽንስ ዲሬክተር መሾሙን ተከትሎ ታዋቂው የቤተ መንግስቱ ቃል አቀባይ ሾን ስፓይሰር ትናንት አርብ በድንገት በፈቃዳቸው ስራቸውን ለቀዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። አሁን ወደ ቀዳሚው ልዩ ዝግጅት። የኦሮሚያ ክልል በአዲስ አበባ ከተማ ልዩ ጥቅሜን የሚያስጠብቅ በሚል ያረቀቀውንና በቅርቡም በሚኒስትሮች ምክር ቤት ጸድቆ ለሕዝብ ተወካዮች ምክር ቤት የተመራውን ረቂቅ አዋጅ አስመልክቶ በተካሄደ ውይይት የቀረቡ እንግዶች ናቸው ለቀጣይ ውይይት የተመለሱት። በቀደመው ውይይት ማጠቃለያ ታዲያ አድማጮች ያቀረቧቸውን አስተያየቶችና እንዲሁም እንግዶቹ ያልተስማሙባቸውን ዋና ነጥቦች ናቸው ለዛሬ ውይይት ምክንያት የሆኗቸው። በዝግጅቱ መገባደጃ በተያዘው ቀጠሮም መሰረት ተወያዮቹ ቀርበዋል። ማንነታቸውን እናስታውስ። ዶክተር ዮሐንስ ዘለቀ በዋሽንግተን ዲሲው የዩናይትድ ስቴትስ የተፈጥሮ ሳይንስ ሙዚየም የጥናት ቡድን አባል ናቸው። በሙያቸው የጥንታዊ ቅርሶች ተመራማሪ ናቸው። ቀድሞ በኢትዮጵያ የባህል ሚኒስቴር ውስጥ በጥናትና ምርምር ስራዎችም አገልግለዋል። ዶክተር ብርሃነ መስቀል አበበ ሰኚ በዋሽንግተን ዲሲ የፖሊሲና የቢዝነስ አማካሪ ናቸው። ቀደም ሲል በኢትዮጵያ በከፍተኛ ፍርድ ቤት ዳኝነትም አገልግለዋል። በውጭ ጉዳይ ሚኒስቴር በሕግ አማካሪነትም የሰሩ ናቸው። ጽዮን ግርማ ነች ሁለቱን እንግዶች ያወያየችው።
እሺ፣ ሁለት እንግዶች ነው ዛሬ ይዤ የመጣሁት። እንግዶቼ ደግሞ ባለፈው ሳምንትም ቅዳሜ የጥያቄው መልስ ውይይት ላይ እንግዶች ነበሩ። በዛ የጥያቄው መልስ ውይይት ማጠቃለያ ላይ አድማጮች ቃለ ምልልሱን ሰምተው ጥያቄ ካላቸው ጥያቄያቸውን ሰንዝረው እሱን ጥያቄ ይዘን ተመልሰን እንመጣለን፣ እናም ውይይቱን እናጠቃልላለን በሚል ነበር የተሰነባበት ነው። ከዛ በኋላ ይህንን ቃለ ምልልስ የሰሙ ሰዎች በርካታ ሰዎች ስልክ ደውለው መልእክት አስቀምጠዋል። አብዛኞቹ አስተያየት ነው የሰጡት። ከአስተያየቶቹ መካከል ጥያቄ መሰል የሰነዘሩ አሉ። ገጻችንም ላይ እንደዚሁ ጥያቄ መሰል ነገር የሰነዘሩ አሉ። በኢሜይልም የላኩ አሉ። እስቲ የአድማጭን አስተያየት እንስማና ከዛ በኋላ ጥያቄ መሰል ሀሳብ ካለው ከውስጡ እሱን ይዘን የመፍትሄ ሀሳብ ብለን አቋርጠን ወደ ሄድ ነው ጉዳይ እናልፋለን። ና እስቲ ጥያቄዎቹን እንስማቸው።
ሰላም ቪዎች፣ እንደምንድን ናችሁ? ለጥያቄው መልስ ይሆን ዘንድ ይችን ጥያቄ ለምሁራኖች አቅርቡልኝ፣ መልስ ቢሰጡበት ደስ ይለኛል። መጀመሪያ አዲስ አበባ ለኦሮሞዎች ልዩ ጥቅም ትሰጣለች የሚለው አባባል ምን ለማለት ፈልጎ ነው? አንድ ሀገር ውስጥ ስንት አይነት ዜጋ አለ? መንግስት በዚህ ጉዳይ ላይ ለኦሮሞ ልዩ ጥቅም የሚለው አባባል ሌላውን ዜጋ ሁለተኛ ዜጋ አድርጎ መቁጠር አይሆንም ወይ? ሁለተኛ ጥያቄ፣ አዲስ አበባ ከታሪክ አንጻር ስንሄድ የኦሮሞ ብቻ አለመሆኑ ብዙ ማረጋገጫ አለው። ለምሳሌ የኦሮሞ መብት ተሟጋቾች አዲስ አበባ በአጼ ምኒልክ ዘመን በአማሮች የተወረረች ነች ብለው፣ እንደውም የኦሮሞ ህዝብ ከዛ በፊት የዋቆ ፌቱ ሃይማኖት ብቻ ተከታይ ነበሩ ይሉናል። ይህ ከሆነ በአዲስ አበባና ዙሪያ ለምሳሌ ዋሻ ተክለ ሃይማኖት ገዳም በ11ኛው መቶ ክፍለ ዘመን የተመሰረተ ውቅር ቤተክርስቲያን ነው። እንዲሁም አዳዲ ማርያም በ12ኛው መቶ ክፍለ ዘመን የተመሰረተች ውቅር ቤተክርስቲያን ነች። የታሪክ ማስረጃዎች አለ። ታዲያ በ1890 አካባቢ አማሮች አዲስ አበባንና ሸዋን ወረሩ ከተባለ፣ በሌላ መልኩ ኦሮሞዎች የኦርቶዶክስን እምነት በግድ በሚኒሊክ ዘመን ነው የተቀበሉት ከተባለ፣ እነዚህ ውቅር ቤተክርስቲያን በ11ኛውና በ12ኛ ክፍለ ዘመን የተሰሩት በአማሮች መሆኑ ማረጋገጫ ሲሆን፣ ዛሬ አዲስ አበባ የኦሮሞዎች ነች የሚባለውን ታሪክ ውድቅ ያደርገዋል። ስለዚህ ከታሪክ አንጻር ለምሁራኖች ይህንን ጥያቄ የሚመልሱልኝ ደስ ይለኛል። አመሰግናለሁ።
ጥያቄ መደራረብ እንዳይሆን ይህን ጥያቄ ላይ መልሰን ወደ ተከታዩ ጥያቄ እንሄዳለን። እዚህ ላይ ከመጡ ጥያቄዎች አዲስ አበባ የማናት የሚለው ጥያቄ ጎልቶ ተነስቷል እና በሁለታችሁም በኩል ለምንስ ነው እንደዚህ አይነት የታሪክ አከራካሪ ሁኔታ ሊፈጠር የቻለው የሚለውንም ጨምራችሁ መልሱልኝ። እና ባለፈው ለዶክተር ብርሃነ መስቀል ነው የመጀመሪያውን እድል የሰጠሁትና አሁን ከዶክተር ዮሐንስ ልጀምር።
በጣም ጥሩ ነው ይህ ጥያቄ በመነሳቱ። አዲስ አበባ አልነበረችም፣ ኖራም አታውቅም። አዲስ የዛሬ 125 ዓመት የተቋቋመች ከተማ ነች። ከዚያ በፊት ግን አማራም ሆነ ትግሬ፣ ኦሮሞም ይሁን ጉራጌ የክርስትና ተከታዮች እስከታች አንድሬቻ መድኃኔዓለምን ከፋ ድረስ የመሰረቱ ታች ቦረና ውስጥ በ14ኛው ክፍለ ዘመን የነበሩ ቤተ ክርስቲያኖች አሉ። ሀረር ውስጥ እና ኢትዮጵያውያኖች በየቦታው በኢትዮጵያ መንግስትነት በየቦታው የመሰረቷቸው የሚሽነሪ ስራዎች ያካሄዱባቸው የታሪክ ቦታዎች ናቸው። አዲስ አበባ ከተማ ኦሮሞ ነበር አልነበር አይደለም። መንግስት የሚባለው ኢትዮጵያን ተውጣጡ የሚመራው ከኦሮሞ፣ ከትግሬ፣ ከአማራ፣ ከሌሎችም ያለው ግሩፕ የፈጠራት የኢትዮጵያ መዲና ነች። አጼ ምኒልክ አዲስ አበባን ሲመሰርቱ ከዚያ በፊት የሳህለ ስላሴ ቤተሰቦች አንኮበር ላይ ነበሩ። አጼ ምኒልክም የአጼ ዮሐንስ ጉዳይ እስኪያልቅ ድረስ አንኮበር ላይ ነበሩ። ከአዲስ ዓለም ደግሞ ለስትራቴጂ ይጠቅማል ተብሎ እንጦጦ ላይ ተመሰረተ ማለት ነው። ከእንጦጦ ወርዶ ፍንፍኔ ድረስ ሲደርስ ይህ ሁሉ ስሙ ኦሮሞኛ ስለሆነ አይደለም፣ ስሙ አፋረኛ ስለሆነ አይደለም፣ ስሙ አማርኛ ስለሆነ አይደለም። መንግስት መንግስት ነው። መንግስት በነበረው ስልጣን የመሰረታት የጠቅላላ የኢትዮጵያውያኖች ንብረትና የኢትዮጵያውያኖች ንብረት የፈሰሰባት የኢትዮጵያ መዲና ከተማ ነች።
እናመሰግናለሁ ዶክተር ዮሐንስ። ዶክተር ብርሃነ መስቀል።
አመሰግናለሁ። ይሄ ጥያቄ ሁለት ክፍል ያለው ይመስለኛል። አንደኛው የልዩ ጥቅም የሚለው ጥያቄ ጉዳይ ነው። ልዩ ጥቅም ሲባል
እሱን ጥያቄ በተንኩትና እኔ አዲስ አበባ የማን ናት የሚለው ላይ እና ደግሞ አዲስ አበባ የማን መሆኗ ወይም ደግሞ የአዲስ አበባ አስተዳደር ላይ እንደዚህ ያለ የታሪክ አለመግባባት የሚፈጠረው አንድ አይነት የሚያግባባ ታሪክ አልኖረም የሚለው እሱ ላይ መልሱልኝና ልዩ ጥቅም ላይ እንመጣለን።
አዲስ አበባ ጉዳይ እና ኦሮሚያ ውስጥ ያሉ ከተሞች ባለቤትነት ጉዳይ አስተዳደራዊ ባለቤትነትን በተመለከተ ማከራከርም ያልነበረበት የሕግም ጉዳይ ሳይሆን ኢህአዴግ በሰራው የፖሊሲ ስህተት የተፈጸመ ስህተት እንጂ በዚህ አካባቢ አዲስ አበባንም ሀረርንም ድሬዳዋንም ሞያሌንም ካየን ነዋሪው ሕዝብ ነባሩ ሕዝብ ሰፋሪው ሕዝብ በዚህ አካባቢ ይኖር የነበረው ሕዝብ የኦሮሞ ሕዝብ ነው። ከተሞቹም ያሉት ኦሮሚያ መሀል ነው። እስከዛሬም ድረስ በኢህአዴግ የፖሊሲ ስህተት ምክንያት ከኦሮሚያ በመለየታቸው የኦሮሞ ህዝብ ብቸኛው ጥያቄ እነኚህ ከተሞች የኦሮሞ ህዝብ ራስን በራስ የማስተዳደር መብቱ የተነጠቀባቸው ከተሞች ስለሆኑ አስተዳደራቸው ኦሮሚያ ስር እንዲመለስና ከተሞቹ ባሉበት ቀጥለው ተጠሪነታቸው ግን ለኦሮሚያ አስተዳደር እንዲሆን ነው ያለው ጥያቄ። ከዚህ ውጪ የታሪክ ክርክር የሚመስል ነገር ያነሱት ዶክተር ዮሐንስ የሃይማኖት ሚሽነሪዎች በየቦታው ሄደው ሚሽነሪ እዚህ ነበረ እዛ ነበር የሚል ክርክር ልናነሳ የምንችልበት ቦታ የለም። ይልቁንም ጠያቂው ማስተዋል እና ማገናዘብ ያለባቸው የወሎ ኦሮሞ መሪዎች እኮ ከአጼ ፋሲል ጀምሮ በጎንደር እኮ ገዝተዋል። ስለዚህ የታሪኩ የህዝቦች እንቅስቃሴና ማን በዚህ ገዛ ማን በዚያ ገዛም አይነት ጥያቄ አይደለም። አሁን መነሳት ያለበት የአማራ ከተሞች ከአማራ ህዝብ እንዳልተለዩ፣ የትግራይ ከተሞች ከትግራይ ህዝብ እንዳልተለዩ፣ የደቡብ ከተሞች ከደቡብ ህዝብ እንዳልተለዩ፣ የኦሮሚያ ከተሞች አዲስ አበባ፣ ሀረር፣ ድሬዳዋና ሞያሌ ከኦሮሚያ ህዝብ ተለይተው የኦሮሞን ህዝብ ራስን በራስ የማስተዳደር መብት መንፈግ የለባቸውም የሚለውን ትክክለኛና ቀጥተኛ ምላሽ ማግኘት ነው። ስለዚህ ይሄንን መረዳት ነው ያለብን።
አስተዳደራዊ ባለቤትነትን በተመለከተ እንደዚሁም ደግሞ አከራካሪውን የታሪክ ጉዳይ በተመለከተ ለህዝቦች መፍትሄ ለመስጠት ወይም ህዝቦችን በአንድ እንዲያግባባ የሚያደርግ ነገር ለማምጣት ምን አይነት መፍትሄ ነው የሚያስፈልገው? ዶክተር ዮሐንስ፣
ይሄ ጥያቄው ምንድን ነው? አሁን ባለፈው 25 አመት የተፈጠረው የክልል ጥያቄን ይዞ ኦሮሚያ እንደ አንድ ክልል እንደ አንድ መንግስት እንደ አንድ ኢንቲቲ እንደነበር አድርጎ ነው ዶክተር ብርሃን የሚያወራው። እንደዚህ አይነት ነገር የለም። ቦረና ብትሄድ አፋን ቦረና ነው። ጉጂ ብትሄድ አፋን ጉጂ ነው። ሌሎችም ቦታዎች ብትሄድ አፋን አርሲ ነው የሚሉት። ኦሮሚያ የሚለው የተፈጠረው አሁን የዛሬ 25 አመት ነው። ከዚያ ተነስታችሁ የኦሮሚያ ኢሊቶች እንዲያውም ይሄ በሙሉ የኛ ነው የሚል ነገር እያመጣችሁ ነው ያላችሁ። አገሩ በሙሉ የእናንተ፣ አገሩ በሙሉ የአማራ፣ አገሩ ሙሉ የትግሬ፣ አገሩ ሙሉ የጉራጌ፣ የጋምቤላ የሆነውን ኢትዮጵያን ካታጎራይዝ ዳርጋችሁ ወደ አንድ ኮርነር እየመሰረታችሁ ናቸው ያላችሁ። ትልቅ ስህተት ነው።
ዶክተር፣
ኢትዮጵያ ህዝብ የበርዝ ራይት የሚባል አለ። በጠቅላላ በሂውማን ራይት አንድ ሰው በተወለደበት ቦታ ያ ነው አገሩ።
ዶክተር ዮሐንስ
ያለው ከአማራ መጣ ተብሎ መብቱን ሊነፈግ አይችልም። መመረጥ መምረጥ ማስተዳደር ይችላል።
ዶክተር ዮሐንስ እዚህ ጋር በመጀመሪያ መግቢያ ላይ የአስተዳደራዊ ባለቤትነቱንና የታሪክ ሁኔታውን በተመለከተ አሁንም መግባባት ላይ አልተደረሰም። ይሄ ነገር ደግሞ በህዝቦች መካከል ካለ በዚች በምትኖረን በአጭር ጊዜ ላይሆን ይችላል ይህንን ወደ መፍትሄ ወይም ወደዛ የምናመጣውና ህዝቦችም ወደ መግባባት ወደ መፍትሄ የሚያመጣቸው በአስተዳደራዊ ባለቤትነትም በታሪክም ጉዳይ ላይ ወደ መግባባት የሚያመጣቸው መፍትሄ ምንድን ነው ይላሉ?
መፍትሄው አንድና አንድ ብቻ ነው። አንደኛ ኢትዮጵያ የኢትዮጵያውያኖች ነች። ኢትዮጵያ የኦሮሞ አይደለችም፣ የትግራይ አይደለችም፣ የአማራ አይደለችም፣ የጉራጌ አይደለችም። ኢትዮጵያ የኢትዮጵያውያኖች ነች። በኢትዮጵያዊነቱ አንድ ሰው ከጎንደር ተነስቶ ወለጋ ሊወለድ ይችላል። የተወለደበት ቦታ አገሩ ነው። በዚህ ምክንያት በሺ ዓመታት ባለን ታሪካችን ሁላችንም ተመሰቃቅለን ተጋብተን ተዋልደን መንግስት መስርተን መንግስት ሁነን በዓለም ላይ የኖርን ነን።
ዶክተር
ኢትዮጵያ ማለት መንግስት ነው፣ ሌላ ትርጉም የለውም።
ዶክተር ዮሐንስ እንግዲህ ወደ ዶክተር ብርሃነ መስቀል ሊሄድ ነው ሰዓቶትን ስለጨረሱ። ዶክተር ብርሃነ መስቀል በዚህ ላይ ምን አስተያየት አሉት? ጥያቄው ልድገመው ወይስ እዚህ ላይ የሚሰጡት አስተያየት አለ?
አመሰግናለሁ። ዶክተር ዮሐንስ በኢትዮጵያ ውስጥ ያለውን ነባራዊ ሁኔታ ያለመረዳት ችግር ያለ ይመስለኛል። በሁለት ምክንያት አንደኛ በኢትዮጵያ ወደ 80 የሚጠጉ የብሔር ብሔረሰቦች አገር እያንዳንዱ የራሱ ቋንቋ፣ የራሱ ባህል፣ የራሱ ታሪክ ያለው አገር መሆኗን ያለመረዳት ችግር ያለ ይመስለኛል። ሁለተኛ የኦሮሞን ሕዝብ የሚያዩበት እይታ የኦሮሞን ሕዝብ በሃይማኖት፣ በቋንቋ፣ በመልክዓ ምድር አቀማመጥ ከፋፍለው በጃንሆይና ከዚያ በፊት በነበረው አስተዳደር የነበረውን የከፋፍለ ግዛን መዋቅር ተከትለው የሚያዩ ይመስላል። ያ መዋቅር ፈርሷል። አሁን የምንነጋገረው ኢትዮጵያ ውስጥ የኢትዮጵያን ህዝቦች በጋራ አንድ ላይ ሊያኖር የሚችለው እንደ ቀመር የተቀመጠው ህዝቦች ብሔር ብሔረሰቦች ቋንቋቸው፣ ባህላቸው፣ ሀብታቸው፣ መሬታቸውን አስከብረው ራሳቸውን በራሳቸው የሚያስተዳድሩበትን ስርዓት መዘርጋት፣ ሁለተኛ በህዝቦች መካከል ባለብዙ ቋንቋ አገር ነች እና የቋንቋ ድልድይ እንዲፈጠር ማድረግ ነው። ይህም አማርኛና ኦሮምኛ የኢትዮጵያ የፌዴራል የስራ ቋንቋ ብናደርግ በአገሪቷ ያለው 80-90% የሚሆነው ህዝብ የሚናገራቸው ቋንቋዎች ስለሆኑ በህዝቦች መካከል መከፋፈልና መለያየት እንዳይኖር የኢትዮጵያን አንድነትን የሚያጠናክር ነገር ነው። በሶስተኛ ደረጃ የኢትዮጵያ ብሔር ብሔረሰቦች በጋራ የሚያስተዳድሩበትን ፍትሐዊ የሆነ የሀብት የስልጣንና ፍትህ ስርዓትን መዘርጋት ነው። ያንን ካደረግን በኢትዮጵያ የፍትሐዊ የሆነ የስልጣን የሀብትና የአገርን በጋራ የማስተዳደር ስርዓትን እኩልነትና መቀባበል የሰፈነበት አንዱ የበታች የአንዱ የበላይ ያልሆነበት አገርን መመስረት ወደዛ መሄድ ነው ያለብን። የአሁኑ ጅምር ኦሮሞውን ይሄንን መብት ስለነፈገ ለዚህ ነው እዚህ ጉዳይ ላይ እንኳን የምንወያየው።
ዶክተር ዮሐንስ ከመቀጠሎት በፊት የአድማጭ አስተያየት እንስማ እና ከዛ በኋላ ይቀጥላሉ።
ቪኦኤ ሰላም ናችሁ። የዘወትር አድማጫችሁ ነኝ። አንድ ነገር ለማለት ፈልጌ ነው። ሰሞኑን በምታደርጉት ውይይት ባካችሁ የኢትዮጵያ ሚዛን አስቡ። በጣም የአዲስ አበባ ነገር ዛሬ ለምን ተነሳ? እጅግ በጣም አንገብጋቢ ነው። ከሆነ ለምን ለ26 ዓመታት አልተነሳም? ይህ የአዲስ አበባ ልዩ ጥቅም ትዝላችሁ እንደሆነ 1997 ክንጅት የአዲስ አበባን ዙሪያ ሲያሸንፍ ተነስቶ ነበር። የኦሮሞ የአማራ ጥያቄ ምንድን ነው? አጠቃላይ የኢትዮጵያ የህዝብ ጥያቄ ይሄ አላለም። የኢትዮጵያ ህዝብ ጥያቄ እኩልነት፣ ፍትህ፣ ነጻነት፣ የአንድ ብሔር የበላይነት ይቀፍ። ዛሬ የኦሮሞን ክልል የሚያስተዳድረው ማን ነው? የአማራን ክልል የሚያስተዳድረው ማን ነው? ኢትዮጵያን እየዘረፈ ያለው ማን ነው? ኢትዮጵያ እንድትበታተን እያሴራ ያለው ማን ነው? የወልቃይት ጥያቄ ለምን አልተነሳም? በአዲስ አበባ ዙሪያ ገበሬዎች ከመሬታቸው ሲፈናቀሉ ማግኘት የሚገባቸውን ካሳ አይከፈልም። ከአዲስ አበባ ገበሬውን ሲያፈናቅሉ ከሌላ ክልል ልማት ሰበብ እያሰፈሩ ነው። ስለዚህ ይህ በልዩ ጥቅም ስም አማራንና ኦሮሞን እንዲሁም ሌሎችን የኢትዮጵያ ሕዝብ ለማጋጨት የተሸረበ ሴራ ነው። ስለዚህ የኢትዮጵያ ሕዝብ ቆም ብላችሁ አስቡ። ይህ ጥያቄ ዛሬ የሚነሳ ጥያቄ አይደለም። የኢትዮጵያን ሕዝብ ለመበታተንና ለማጋጨት ያሴራው ሴራ ነው። ተስፋይንኝ ከሳውዝ አፍሪካ
እዚህ ጋር አያይዤ ሁለታችሁ ልጠይቃችሁ። ባለፈውም ውይይት ከዛ በፊትም በተደረጉ ውይይቶች ምሁራንም አስተያየት ሰጪዎችም ሲናገሩ ተደጋግመው የሚሰሙት ለማጋጨት የተፈጠረ ነው፣ ግጭትን ያባብሳል የሚል ነው። ለመሆኑ ለምንድን ነው ግጭት የሚፈጠረው? ዶክተር ዮሐንስ አሁን ከዶክተር ብርሃነ መስቀል ጋርም እየተወያዩ ነው። እንዳልኩት ባለፈውም አልተግባባችሁም፣ አሁንም አልተግባባችሁም። ለምንድን ነው ይሄ አለመግባባት የተፈጠረው? ለምንድን ነውስ የግጭት ስጋት ነው የሚባለው?
ዶክተር ብርሃነ እያለ ያለው ምናልባት ባለፈው ሲናገር እንደሰማሁት በደርግ ጊዜ ያደገ ወጣት ልጅ ነው። ከዚያ በኋላ ነው ትልቅ ደረጃ ደርሰሃል፣ ትልቅ ነገር ነው። ግን አንድ ነገር ማወቅ ያለብህ እና እያንዳንዱ ኢትዮጵያዊ ማወቅ ያለበት ኢትዮጵያ ከግሪኮች፣ ከሮማኖች፣ ከሌሎች የምትወዳደር መንግስት እንጂ ተራ አገር አይደለችም። ኢትዮጵያውያኖች በሙሉ በማንኛውም ዘርፍ አገራችንን ስንገነባ፣ ስንዋጋለት፣ ስንሞትላት የኖርን ነን። ይህንን የመጀመሪያውን አጀንዳ አንድ አድርጎ ከወሰዱ በኋላ ዶክተር ሮሃን አንተ ስላልከው አይደለም፣ እያንዳንዱ የኢትዮጵያ ወጣት እኔ እድሜ ያለው ከኔ በላይ የነበሩት ልጆች በሙሉ የኦሮሞ ጥያቄ፣ የኤርትራ ጥያቄ፣ የምን ጥያቄ እያልን አንስተነዋል በጊዜያችን። ግን ያ ሸውራራ በሆነ መልኩ አድሬስ ስለተደረገ ኤርትራን አጣን። ያ ሸውራራ በሆነ መልኩ ስለተደረገ አሰብን አጣን። የኢትዮጵያ ሕዝብ ግን ማወቅ ያለበት አገርህ እየተናደ ነው። እኛ የኢትዮጵያ ሕዝብ ቋንቋው መከበር አለበት። እኔ በጣም ደስ ይለኛል ኦሮሞኛ ብማር።
ዶክተር ዮሐንስ ወደ ጥያቄዎች
ትምህርት ቤቶች ይቅርታ፣ አንድ ጊዜ አንድ ሰከንድ፣ በሁሉም ትምህርት ቤቶች የኢትዮጵያ ቋንቋዎች ሊሰጡ ይገባል። እኛ በነበርንበት ጊዜ 17 የኢትዮጵያ ቋንቋዎችን መሰረተ ትምህርት አስተምርንባቸዋል። ለመጀመሪያ ጊዜ አዲስ ነገር የተጀመረ ነገር የለም። እድገቱን በትክክል ማስተካከል እና ቀና ቀናውን ማየት እንጂ አወላግዶ ተመልክቶ ጠባብ አድርጎ አሁን የአማራና የአማርኛን አማርኛ እኮ ኦሮሞኛ ተሽሎ ከተገኘ አማርኛ ብሔራዊ ቋንቋ መሆን ይችላል። ሰው በቋንቋ አይወዳደርም።
ዶክተር ዮሐንስ ሰዓቶትን ጨርሰዋል። ጋሚ ለእርሶ እድል አልሰጥም። ለዶክተር ብርሃነ መስቀል እሰጥና ተመልሼ እንግዲህ ካነሱት ወደዛ እመጣለሁ። ዶክተር ብርሃነ መስቀል መድገም ይጠበቅብኝ ይሆን ጥያቄውን?
አመሰግናለሁ። ጥያቄውን በተነሳው መልኩ ሶስት ቦታ ከፍዬ ባጭሩ ላስቀምጠው። የአድማጭ ጥያቄ አጠቃላይ ትክክል ነው። አጠቃላይ አገራዊ የሆነ የስርዓት ችግር ኢትዮጵያ ውስጥ አለ፣ ሁሉንም ኢትዮጵያዊ የሚመለከት። የአድማጭ ጥያቄ የዘነጋቸው ዋና ነገር ግን የኦሮሞ ሕዝብ ጥያቄዎች ምን ምን እንደሆኑ ነው። አንደኛ የኦሮሞ ሕዝብ በአሁኑ ሰዓት ልጅ ወልዶ ማሳደግ አልቻለም። ሌላው በስደት፣ ሌላው በሞት፣ ሌላው በእስር ቤት፣ ሌላው እጅና አፉን ታስሮ ቁጭ ያለበት ሁኔታ። ሁለተኛ የኦሮሞ ሕዝብ ጥያቄ የመሬትና የሀብት ባለቤትነት ጥያቄ ነው። የኦሮሞ ሕዝብ ቡና፣ ወርቅ ኦሮሚያ ላይ ምንም እየሰራ ለኦሮሞ ሕዝብ ምንም እየጠቀመ አይደለም ከመጉዳት በስተቀር። ሶስተኛ በራሱን በራሱ የማስተዳደርና በቋንቋ የመጠቀም መብቶችን ማጣቱ ነው። አዲስ አበባም ላይ የተነሳው ጥያቄ ከዚህ አኳያ ነው። ለምን አሁን የሚለው እና ለምን ለግጭት መነሻ ይሆናል የሚለውን ነገር ስንመለከተው አዲስ አበባ በኦሮሞ ህዝብ ላይ የመሬት ዘረፋን ከሚያካሄዱ ትላልቅ ተቋማቶች ውስጥ ከፍተኛውን ድርሻ ይይዛል። ባለፉት 25 ዓመታት ብቻ የአዲስ አበባ ድንበር 1991 ከነበረበት ክልል አልፎ ግማሽ ሚሊዮን የሚሆን የኦሮሞ ህዝብን አፈናቅሏል። የማስተር ፕላን ተብሎ የተቀመጠው ዶክመንትና የኦሮሞ ህዝብ ሲቃወመው የነበረው 17 ወረዳዎችን፣ 36 ከተሞችን፣ 12 ሚሊዮን የኦሮሞ ህዝብን ለማፈናቀል ያቀደ እቅድ ነበር። ስለዚህ ይሄንን እቅድ የሚቃወመው የኦሮሞ ህዝብ እየጠፋ እየወደመ መሆኑን ነው። የስ ትክክል ነው፣ ሁሉም ላይ በደል አለ። ነገር ግን የበደሉ መጠን ድርብ ጭቆና ሆኖ በኦሮሞ ህዝብ ላይ አለ። ይሄ ነገር ለምንድን ነው ኮንፍሊክት የሚያስነሳው ግጭት የሚያስነሳው ተብሎ የቀረበውን ጥያቄ ስንመለከተው ግጭት የሚያስነሳው ጥያቄ የተቀመጠበት መንገድ ልዩ ጥቅም ተብሎ ነው። የኦሮሞ ህዝብ ጥያቄ የልዩ ጥቅም ጥያቄ ሳይሆን የኦሮሞ ህዝብ ጥያቄ የአገር ባለቤትነት ነው። በአዲስ አበባ በከተማው ላይ የኦሮሞ ህዝብ የአገሩ ባለቤት ነው። በኢትዮጵያ በአገሩ ላይ የኦሮሞ ህዝብ የአገሩ ባለቤት ነው። ዶክተር ዮሐንስ እንዳነሱት በኢትዮጵያ ሁሉ ላይ ዳር ድንበሯል ከሶማሌ ጋር፣ ከግብጽ ጋር፣ ከጣሊያን ጋር፣ የተዋደቁት የኦሮሞ ጀግኖችና ዛሬም የሚከለክለን የኢትዮጵያ የባህር በር ማግኘት ጥያቄ የኦሮሞን ህዝብ የሚከለክል ትልቅ ነገር ነው። ብዙ ህዝብ ብዙ ጀግኖችን የኦሮሞ ህዝብ ያጣው ለዚህ ኮዝ ነው። ስለዚህ እኛን የሚያዳምጥ አድማጭ ሁሉ ጠያቂውንም ጨምሮ የኦሮሞ ህዝብ ምሁራን የኦሮሞ ህዝብ መሪዎች ለኦሮሞ ህዝብ እንድንናገር የተገደድነው በኦሮሞ ህዝብ ላይ ድብቅ ጭቆና ስላለ እንጂ በኢትዮጵያ ጉዳይ ላይ አያገባንም በሚል ጉዳይ አይደለም። አንዱ ልጅ ሌላው የእንጀራ ልጅ የማይሆንበትን አገር የመገንባት ኃላፊነት ትልቁን ድርሻ የኦሮሞ ህዝብ እንዲይዝ ነው። የኦሮሞ ህዝብ ጥያቄም የኦሮሞ መሪዎች ጥያቄም ከዚያ ውጪ ኢትዮጵያን አሳንሶ ወይም ኦሮሞ ራሱን አሳንሶ የሚያይበትን ሁኔታ እንዳሌለ ግንዛቤ ሊወሰድ ይገባል።
ዶክተር ዮሐንስ እድል ስጦትና ምክንያቱም ዶክተር ብርሃነ መስቀልም ሰፋ ያለ 4 ደቂቃ ነው የወሰዱትና እድል ስጦትና እስቲ እስካሁን በተነሱትም ላይ አሁን ዶክተር ብርሃነ መስቀል ባነሱትም ላይ የሚሰጡትን አስተያየት እንስማ።
እሺ ወዳጅ ዶክተር ብርሃነ፣ አንድ ነገር ማስተዋወቅ ያለበት ምንድነው? መንግስት ይሄዳል፣ ይወድቃል፣ ይመለሳል። በኢትዮጵያ ውስጥ ላለፈው 3000 ዓመት መንግስታቶች ሲገለባበጡ ኖረዋል። በቦታው የኖረ መንግስት የለም። በቦታው የኖረ ዋና ከተማ የለም። በኢትዮጵያ ታሪክ ውስጥ 4 ወናር ከተማዎች ናቸው አሁን ያለው አዲስ አበባ። ስለዚህ ይሄ የኢትዮጵያ ከተማ ነው። ይሄ የመጀመሪያው ጥያቄ። ሁለተኛ በርዝ ራይት የሚባል አለ። ማንኛውም ሰው በተወለደበት ቦታ ያ አገሩ ነው። በምርጫ የተወለደ የለም። ምናልባት ዶክተር ብርሃነ ትግራይ ተወልደ ከሆንክና ለኦሮሞ ህዝብ አድቮኬት ስላደረግ ያ ሊከለክልህ አይችልም። ግን ትግራይ ላይ የመወዳደር መብትህን ሊከለክል አይችልም። የተወለድክበት አገርህ ነው። ኢትዮጵያዊ ነህ። ያ መታወቅ አለበት። ሁለተኛ በየምክንያቱ የምናነሳውና ውጥረት ውስጥ የገባንባቸው ነጥቦች ምንድን ናቸው? የኢትዮጵያ ህዝብ በየ25 ዓመቱ በየ30 ዓመቱ የመንግስት ለውጥ ቤተ ሙከራ ሆኗል። መንግስቱ ኃይለማርያም መንግስት ስታሊን ተወግዞ ስታሊን ፍሪች ያደርግ ነበር። ዓለም ወደ አንድነት እየመጣ የኢትዮጵያን ዩኒየን እየተደራጀ እያለ ሌሎችም አፍሪካ ሀገሮች ይመጣሉ እያል የለም ኦሮሞ የተሻለ ነው፣ ኦሮሞ የተለየ ጥቅም ይገባዋል ከሚል ደረጃ መነጋገር መጣል። የዛሬ 17 እና 20 ዓመት ደግሞ የትግሬ አጀንዳ ብለን ነበር። እኛ ራሳችን የኤርትራ አጀንዳ፣ የትግሬ አጀንዳ፣ የኦሮሞ አጀንዳ እያል አገሪቱንና ህብረተሰባችንን እየከፋፈል ነው ነው። ይህ ለማንም አይጠቅምም። እንደ አንድ ኦሮሞ፣ ኩሩ ኦሮሞ፣ ኢትዮጵያዊ ኦሮሞ ማንኛውም መከበር አለበት። የኢትዮጵያ ውስጥ ባሉት ትምህርት ቤቶች ኦሮሞኛ መማር ብንችል ጥሩ ነው። ትግረኛ ብንማር ጥሩ ነው። ጉራጌኛ፣ ወላይተኛ ብንማር ጥሩ። ዶክተር ብርሃን ዛሬ እኮ ኢትዮጵያን እየመሩ ያሉት አብዛኛዎቹ ኦሮሞ ናቸው። ቤተ መንግስት ውስጥ ያሉት እኮ ዶክተሩ ኦሮሞ ናቸው። ፓርላማውን የሚመሩት ኦሮሞ ናቸው። የአዲስ አበባ ከንቲባ ኦሮሞ ናቸው። የኢትዮጵያ ጦር አዛዥ ኦሮሞ ናቸው። ኦሮሞ የሌለበት ቦታ የት ላይ ነው? ኦሮሞ ለብቻችን ኢትዮጵያ የጋራችን የሚል ፕሪንስፕል አይሰራም። አጢነው ይመልከቱት ዶክተር ብርሃነ። ምክንያቱም እኛ ጭፍን የሆኑ ጥያቄዎችን አንስተን ከአሁን በፊት ገደል እንደገባ ነው ተሰብስበን ገደል እንዳንገባ። ምክንያቱም በትንሽ የጀመሩ ነገሮች እያደጉ መጥተው የኤርትራ ጉዳይ ከትንሽ ጀምሮ ነው እዚያ ደረጃ የደረሰው። የኢትዮጵያ መንግስት እና የኢትዮጵያ ምሁራት የኤርትራ ጥያቄ ወረራ ነው፣ በኃይል የተያዘ መሬት ነው እንደማለት፣ የኮሎኒ ጥያቄ ነው፣ የቅኝ ግዛት ጥያቄ ነው ብለን አወናብደን ተሸውደን ኤርትራን አጥተናል። አሁን ደግሞ የኦሮሚያ ጥቅም ጥያቄ እያልን ደግሞ ኦሮሚያን ልናጣ ነው፣ ኦሮሞ ራሱ ደግሞ ኢትዮጵያን ሊያጣ ነው። እባክዎን በደንብ ያስተውሉት። አመሰግናለሁ።
ዶክተር ብርሃነ መስቀል፣ የዶክተር ዮሐንስም እስካሁን የሚያነሳ ነውን የመፍትሄም ሀሳብ ነው የሚሉት ካለ አንድ ላይ ሀሳቦትን ጠቅላላ ያደርጉልኝ።
አመሰግናለሁ። ዶክተር ዮሐንስ ያነሷቸው አንኳር ነጥቦች አሉ። አንደኛ በኢትዮጵያ ጉዳይ ላይ እንደ ማንኛውም ኢትዮጵያዊ ዜጋ ያገባናል፣ ምንም ጥያቄ ያሌለው ጉዳይ ነው። እዚህ ጋር መሰመር ያለበት አንድ ኢትዮጵያዊ እንደ ዜጋ ያለው መብትና አንድ ኦሮሞ፣ አንድ አማራ፣ አንድ ትግሬ፣ አንድ ጉራጌ፣ አንድ ወላይታ፣ አንድ ሲዳማ ወይም ሶማሌ በብሔረሰብ ደረጃ ያለውን ማንነት ደግሞ ሁለቱ የሚቃረኑ አድርጎ የማየት ነገር ነው። ኢትዮጵያ ውስጥ ያለው እነኚህን ሁለት የብሔር ብሔረሰቦችን የማንነት ጥያቄንና የኢትዮጵያዊነትን የዜግነት ጥያቄን የማስታረቅና የማቀራረብ ስራ ያለመስራት ችግር ነው ያለው። ስለዚህ በኢትዮጵያ ውስጥ ሁሉም የሚከባበርበት የሚቀባበልበት ባህሉን ቋንቋውን ተከባብሮ እና ተቀባብሎ የሚኖርበትን አገር መመስረት ግንባር ቀደም መርህ መሆን አለበት። ያንን ለማድረግ ግን በኢትዮጵያ ስርዓት ውስጥ ዶክተር ዮሐንስ ሲናገሩ ኦሮሞ አገር እያስተዳደረ ነው እያሉ ነው። ያ ትክክል አይደለም፣ ስህተት ነው። ማን እያስተዳደረ እንዳለ ኢትዮጵያ ህዝብ ያውቃል። በኦሮሞ ህዝብ ላይ ግን የክህደት ፖለቲካ ሰንሰለቶች ለረጅም ጊዜ ተፈጥመዋል። ህዝቡም ሀል ያሉት የዛ የክህደት ፖለቲካ ሰንሰለት ተጠቂዎች እንደሆኑ እና ኦሮሞ ህዝብ በዚህ ውስጥ ምንም ስልጣን እንዳሌለው፣ ምንም ሴ እንዳሌለው ኦሮሞ በኢትዮጵያ ውስጥ ያለ ግን ያሌለ ሁሉም የኢትዮጵያ የኦሮሞ ደም ያለበት ኦሮሞ ያልሆነ ማን አለ? የኦሮሞ ህዝብ ብዛት ይሄን ያለው የተባለ በቁጥር ይነገራል። የኢትዮጵያ የመንግስት ተቋማትን፣ የኢትዮጵያ የሃይማኖት ተቋማትን፣ የኢትዮጵያ የንግድ ተቋማትን፣ የኢትዮጵያ ኢንስቲትዩሽን ተቋማትን በሙሉ ስንመለከት ግን ኦሮሞ ያለባቸው ሆነው ነው የምናገኘው። ይህ ከፍተኛ ኢኮኖሚክ ፖለቲካልና ሶሻል መገለል በኦሮሞ ህዝብ ላይ የተፈጸመ ስለሆነ ይሄ መስተካከል አለበት። የጋራ አገሩን የኦሮሞ ህዝብ እንደከዚህ ቀደሙ ለጋራ አገሩ ለመቆም አገሩ ውስጥ የመገለል ፖለቲካው መቆም አለበት። አለበለዚያ የራሱን ቀየታ አስከብር ልጆች አወልዶ ማሳደግ ሳይችል የራሱ ከተሞች አስተዳዳሪ ሳይሆን የኢትዮጵያ አስተዳዳሪ ነኝ ኢትዮጵያ ውስጥ ያገባኛል የሚልበት ደረጃ ላይ እንዳይደርስ ህዝባችን እየተደረገ ነው፣ እየተጋፋን ያለ ነው። ልክ ዶክተር ዮሐንስ እንዳለው እንደዚህ አይነቱ የኦሮሞን ህዝብ ዘርፈውና ሰርቀው ለመክበር ጥቂቶች የሚያደርጉት ፖለቲካ፣ ስርዓታዊ ፖለቲካ፣ ይሄ የአማራን ህዝብ አይመለከትም፣ የትግራይ ህዝብን አይመለከትም። የኦሮሞን ህዝብን ከኢትዮጵያዊነት ለመነጠል የተሸረበብን ሴራ ስለሆነ እንደ ዶክተር ዮሐንስ አይነቱና ሌሎችም በዚህ ጉዳይ ላይ ከኦሮሞ ህዝብ ዘንድ ቆመው የኦሮሞ መብት በኢትዮጵያ ውስጥ ከሁለት ኢትዮጵያውያን አንዱ ኦሮሞ ነው። የኢትዮጵያ ማለት የኦሮሞ ህዝብ ማለት እንደሆነ ሁሉም ኢትዮጵያዊ በኦሮሞ ህዝብ ላይ የሚደርሰውን ግፍ እያንዳንዱ ኢትዮጵያዊ እንዲቃወምና ከኦሮሞ ህዝብ ዘንድ እንዲቆምና የኢትዮጵያም ሆነ የኦሮሞ ህዝብ እኩልነት እንዲከበር ፍትሃዊ የሆነ የሀብትና የስልጣን ክፍፍል በዚያ ሀገር እንዲኖር እንዲደረግ እያንዳንዱ አድማጭ ለዚህ እንዲቆም እጠይቃለሁ።
ዶክተር ዮሐንስ እዚህ ላይ የሚሉት ነገር ከሌለ ወደ እኔ ወደ ጥያቄ ልሂድ።
አድማጮች፣ ውይይቱ አልተቋጨም፣ ቀሪው ክፍል በነገው ምሽት ይቀርባል። ለአሁኑ ግን እንግዶቻችንን እናመሰግናለን። አድማጮች፣ አሁን የፕሮግራሙ ተከታታዮች በጉጉት ወደምትጠባበቁት በደሳለኝ መኮንን የተዘጋጀ ወደሚቀርበው የሙዚቃ ቃና ነው የምንወስዳችሁ። የሙዚቃ ቃና
አሉላ፣ አመሰግናለሁ የአየር መስመሩን ስለለቀቅልኝ። ሰላም ሰላም ሰላም፣ ጤና ይስጥልኝ የተከበራቸው ሙዚቃ ቃና አድማጮች፣ እንደምንሰነበታችሁ። በአሁኑ ሰዓት በኃይለኛ ሙቀት እየጋጀች ካለችው የዋሽንግተን ዲሲ ከተማ የክብር ሰላምታዬ ይድረሳችሁ። በዛሬው ፕሮግራም የተመረጡ ዜማዎችን ይዤላችሁ ቀርቤያለሁ። መልካም ቆይታ ከሙዚቃ ቃና ጋር እንዲሆንላችሁ በመመኘት በማይክል ጃክሰን ብላክ ኦር ዋይት በተሰኘው ዜማው ነው የምሽት ፕሮግራማችንን የምንጀምረው።
Causing grief in human relations. It's a turf war on a global scale. I'd rather hear both sides. spend my life being a color. Do you agree with me when I saw you kicking dirt in my eyes?
የፓፖ ንጉስ የማይክል ጃክሰንን ብላክ ኦር ዋይት የተሰኘውን ዜማውን ነበር ያደመጥነው። ቀጥለን የምናደምጠው ዜማ ደግሞ ለስለስ ያለ ዜማ ይሆናል። የዜማው ርዕስ ፒሎቶ፣ ድምጻይ ዘን ማሊክ።
Climb on board. We'll go slow and high tempo. Light and dark. Hold me hard and mellow. I'm seeing the pain, seeing the pleasure. Nobody but you, body but me, body but us, bodies together. I love to hold you close tonight and always. I love to wake up next to you. I love to hold you close tonight and always. I love to wake up next to you. So we'll piss off the neighbors. It's a paradise, and it's a war zone. Pillow talk, my enemy, my ally. Prisoners, then we're free, it's a thin line. I'm seeing the pain, seeing the pleasure. Nobody but you, body but me, body but us, bodies together. I love to hold you close tonight and always. I love to wake up next to you. So we'll piss off the neighbors. In the place to feel the tears. The place to lose your fears. Yeah, reckless behavior. A place that is so pure, so dirty and wrong. In the better day, better day, better day. Loving and falling on. It's a paradise and it's a war zone. It's a paradise and it's a war zone.
ፒሎው ቶክ የተሰኘው የዜን ማሊክን ዜማ ነበር ያደመጥነው። ቀጥለንም የምናደምጠው እንደዚሁ ለስለስ ያለ ዜማ ነው። ስቴይ የተሰኘ ይሆናል። የዜማው ርዕስ ሪሃና እና ሚኪ ኦኮ ናቸው በጋራ የሚጫወቱት። All along it was a fever. እስቲ የተሰኘውን ሪሃናና ሚኪ ኤኮ በጋራ የተጫወቱትን ዜማ ነበር ያደመጥነው። የተከበራችሁ የሙዚቃ ቃና አድማጮች፣ እዚህ አካባቢ ደግሞ እስቲ ሙዚቃ ነክ ወሬዎችን ልንገራችሁ። ቀድሞ የማዶና የግል ንብረት የነበሩ አልባሳትና ሌሎች ቁሳቁሳት እቃዎችን ከተለያዩ ቦታዎች ሰብስቦ ለጨረታ ሊያቀርብ የነበረው የተባሉት እቃዎች እንዳይሸጡ የኒውዮርክ ፍርድ ቤት አገደም። ኩባንያው በጨረታ ሊሸጣቸው ካሰበው ወዲያ ሁለት ከሚጠጉ ንብረቶች መካከል ማዶና የውስጥ ልብስና ጸጉር ማበጠሪያ እንዲሁም ከራፐር ቱፓክ ሻኩር ጋር በፍቅር በነበረችበት ወቅት ቱፓክ የጻፈላት ደብዳቤ ይገኙበታል። ፍርድ ቤቱ እቃዎቹ በጨረታ እንዳይሸጡ የወሰነው ማዶና ያስገባችውን የማሳገጃ አቤቱታ ከተመለከተ በኋላ ነው። ከቱፓክ ሻኩር ጋር የፍቅር ግንኙነት እንደነበራት ያሳወቀችው የፊልም ተዋናይት ጄዳ ፒንከት ስሚዝ ቱፓክን የተዋወቅኩት በአደንዛዥ እጽ ንግድ ላይ ተሰማርቼ በነበረበት ወቅት ነው ብላለች። ጄዳ አሁን የታወቀው የፊልም ተዋናይ የዊል ስሚዝ ሚስት ነች። በአውሮፓ ዘመን አቆጣጠር በ1996 ቱፓክ ሻኩር እስከ ሞተበት ጊዜ ድረስ በጓደኝነት መዝለቃቸውን ጄዳ ፒኬት ስሚዝ ተናግራለች። እውቁ ድምጻዊ አሸር ሃርብስ የሚባለውን ቫይረስ አስተላልፎብኛል ብላ ከከሰሰችው አንዲት ሴት ጋር $1 ሚሊዮን ከፍሎ ክሱ እንደተዘጋለት በቅርቡ ይፋ የሆነ የፍርድ ቤት ወረቀት አሳውቋል። አሸር ሃርብስ እንዳለበት እያወቀ ተገናኝቶኛል ብላ ነበር ሴትዮዋ የከሰሰችው ሲል የዋሽንግተን ፖስት በራሪ ጋዜጣ ኤክስፕረስ ጽፏል። በካሊፎርኒያ ሕግ መሰረት አንድ ሰው በወሲብ ሊተላለፍ የሚችል የጤና ችግር እንዳለበት እያወቀ ለሌላ ሰው ሳይነግር ወሲባዊ ግንኙነት ቢፈጽም በሕግ ይጠየቃል። ታዋቂው የሙዚቃ ሰው ስቲቪ ወንደር ለረጅም ጊዜ የፍቅር ጓደኛው ከነበረችው ቶሚካ ራቢን ብሬስ ጋር ጋብቻ ፈጸመ። በጋብቻው ስነ ስርዓት ላይ ቤቢ ፌስንና ፋሬል ዊሊያምን ጨምሮ የሙሽሮቹ የቅርብ ቤተሰቦችና ጓደኞች ተገኝተዋል። በሎስ አንጀለስ ቤል ኤር ሆቴል በተካሄደው ጋብቻ ላይ አሸር ነበር ሙዚቀኛው። ይህ ጋብቻ ለስቲቪ ወንደር ሶስተኛው ሲሆን ሙሽሮቹ በፍቅር ጓደኝነት አብረው በነበሩበት ወቅት ሁለት ልጆች አፍርተዋል። ሳይን ሲልድ ዲሊቨርድ የተሰኘውን ቆየት ያለ የስቲቪ ወንደርን ዜማ ነበር ያደመጥነው። አድማጮች እያደመጣችሁት ያላችሁት ከአሜሪካ ድምጽ ሬዲዮ ከአማርኛው ክፍል እየተዘጋጀ የሚቀርበውን የዕለተ ቅዳሜን የሙዚቃ ቃናን ፕሮግራም ነው። እኔም ስቱዲዮ 14 ከማይክራፎኑ ፊት ለፊት ደሳለኝ መኮንን ነኝ። አስተያየቶቻችሁ አይለዩን፣ ጻፉልን፣ ደውሉልን። የስልክ ቁጥራችን 2022059942 ሲሆን ለአማርኛው ክፍል መልእክት ስትተው የውስጥ ቁጥራችን 14 ነው። ኢሜይል ለምታደርጉልን ደግሞ የኢሜይል አድራሻችን ሆርን አት ቪኦኤ ኒውስ ዳት ካም ወይንም ቃና ደስ አት ቪኦኤ ኒውስ ዳት ካም ብላችሁ ኢሜይል ብታደርጉልን ይደርሰናል። በፖስታ ደብዳቤ አሽጋችሁ ለምትልኩልን ደግሞ የፖስታ አድራሻችን ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። የፖስታ አድራሻችን እንደገና ልድገምላችሁ፣ ለሙዚቃ ቃና ቮይስ ኦፍ አሜሪካ አማሃሪክ ሰርቪስ ዋሽንግተን ዲሲ 20237 ዩኤስኤ ብላችሁ ብትጽፉልን ይደርሰናል። ስለዚህ ጻፉልን፣ ደውሉልን። አስተያየቶቻችሁን በደስታ ተቀብለን እናስተናግዳለን። እስቲ እዚህ አካባቢ ደግሞ ወደ የአሜሪካን የቢልቦርድ ሰንጠረዥ እንግባና አዳዲስ ከወጡ አልበሞች መካከል በሽያጭ የበላይነቱን የያዙትን እንመልከት። 444 የተሰኘው የጄዚ አልበም 262,000 ቅጅን በመሸጥ በዚህ ሳምንት የአንደኝነትን ደረጃ ሲይዝ የ21 ሳቤጅ ኢሳ አልበም 77000 ቅጅን በመሸጥ የሁለተኝነትን ደረጃ ያዘ ሲሆን ዳም የተሰኘው የኬንድሪክ ላመር አልበም 54000 ቅጅ በመሸጥ ባለፈው ሳምንት ይዞት የነበረውን የሶስተኝነቱን ደረጃ አለቀቀም። ወደ ነጠላ ዜማዎች ስንገባ ካለፈው ሳምንት ብዙም ለውጥ የለም። የዲጄ ካሊድ ዜማዎች የሁለተኝነትንና የሶስተኝነትን ደረጃ ሲይዙ ዲስፓሲቶ የተሰኘው የሉዊስ ፎንሲና የዲዲ ያኪ ዜማ እዛው አንደኝነቱ ደረጃ ላይ እንደተቀመጠ ነው። የተከበራቸው የሙዚቃ ቃና አድማጮች እስቲ ከጄዚ አዲስ አልበም ውስጥ 444 ብሎ የሰየመውን የአልበሙን መጠሪያ የሆነውን ዜማውን ላሰማችሁ።
Do I find it so hard when I know in my heart I'm letting you down every day, letting you down every day. Why do I keep on running away?
Took for my child to be born, see through a woman's eyes. Took for these natural twins to believe in miracles. Took me too long for this song. I don't deserve you. I harassed you out in Paris. Please come back to Rome, you make it home. We talked for hours when you were on tour. Please pick up the phone, pick up the phone. I said don't embarrass me instead of be mine. That was my proposal for us to go steady. That was your 21st birthday. You matured faster than me. I wasn't ready, so I apologize. I seen the innocence leave your eyes. I still mourn this death, and I apologize for all the stillborns, 'cause I wasn't present, your body wouldn't accept it. I apologize to all the women whom I toyed with your emotions, 'cause I was emotionless. And I apologize, 'cause at your best, you were love. And because I fall short of what I say I'm all about, your eyes leave with the soul that your body once housed. And you stare blankly in the space, thinking of all the time you wasted it on all the spaces. So, I apologize. Apologize. I love was one for the ages, and I contain this with all this ratchet shit, and we more expansive now. Meant to cry and die alone in these mansions, or sleep with our back turned. We supposed to vacate till our backs burn. We're supposed to laugh till our hearts stop, and then meet in a space where the dark stop, and let love light the way. Like the men before me, I cut off my nose to spite my face. I never wanted another woman to know something about me that you didn't know. I promise I cried, I couldn't hold. I suck at love, I think I need a do-over. I would be emotionally available if I invited you over. I stew over, what if you over my shoe? My children knew, I don't even know what I would do. If they ain't look at me the same, I would probably die with all the shame. You did what with who? What good is a menage a trois when you have a soulmate? You risk that for blue? If I wasn't a superhero on your face, my heart breaks for the day. I have to explain my mistakes, and the mask goes away, and Santa Claus is fake. And you go online and see for Blues 2, the Tooth Fairy didn't pay.
Adam, my girl,
ከጀዚ አዲስ አልበም ውስጥ 444 የተሰኘውን የአልበሙ መጠሪያ የሆነውን ዜማ ነበር ያደመጥነው። የተከበራቸው ሙዚቃ ቃና አድማጮች፣ ለዛሬ የተመደበልኝ ሰዓት ወደ መትገባደዱ እየተቃረበ ነው። አብራችሁ ስለቆያችሁ እያመሰገንኩኝ Girl on Fire እያለች አሊሻ ኪ በኒኪ ሚናጅ ታጅባ በምትጫወተው ዜማ አሰናበታችኋለሁ። በሚቀጥለው እስከምንገናኝ በሰላም በፍቅርና በጤናን ሰንብት። ደሳለኝ መኮንን ነኝ በእኔ በኩል Ciao.
Spirit of Marilyn calling me audibly, bawling. She said that she would never leave, continue to torture me, telling me to come with her underneath my comforter. And she brought a gun with her, pills and some rum with her. Took me on the balcony, telling me to jump with her. Yeah, I'm in the ghost, but I ain't doing stunts with her. I ain't trying to be that. Haters want to see that. But I got them aggy, because I win the gold like Gabby. She's just a girl and she's on fire. Fantasy, something like a highway. She's living in a world and it's on fire. Dealing with catastrophe, but she knows she can fly.
ደሳለኝን እናመሰግናለን። ማጠቃለያ ዜና አንብቤ እንሰናበታለን። ሶማሊያ ሱል ክፍለ ሀገር ውስጥ በሚገኝ ሀገር ውስጥ ተፈናቃዮች ካምፕ ውስጥ የእጅ ቦምብ ፈንድቶ አንዲት ልጃገረድ ሞተች፣ 17 ቆሰሉ። አንድ ትንሽ ልጅ ቦምቡን ካምፑ አካባቢ አግኝቶ ዛፍ ጥላ ስር ተሰብስበው ወደ ነበሩ ተፈናቃዮች ይዞት ሄዶ ሲጫወትበት ነው የፈነዳው ተብሏል። በዩናይትድ ስቴትስ የሩሲያ አምባሳደር ሰርጌይ ኪስሊያክ ባለፈው ፕሬዝደንታዊ ምርጫ ከጠቅላይ አቃቤ ሕግ ጄፍ ሴሽንስ ጋር ከዘመቻ የተያያዘ ውይይት አድርጌያለሁ ሲሉ ለሞስኮ የበላይ አለቆቻቸው ተናግረዋል። አምባሳደሩ ተናገሩ የተባለው ጠቅላይ አቃቤ ሕጉ ካሉት ጋር ይጋጫል ሲል ዋሽንግተን ፖስት ጋዜጣ ዘገበ። የፕሬዝደንት ዶናልድ ትራምፕ የሕግ ጠበቆች ልዩ መርማሪው ሮበርት ሞለር የሩሲያን የምርጫ ጣልቃ ገብነት አስመልክቶ የያዙትን ምርመራ ለማሰናከል እየሞከሩ መሆናቸውን በርካታ ምንጮችና ዘገባዎች አመልክተዋል። ሩሲያ በዩናይትድ ስቴትስ ምርጫ ጣልቃ ገብታለች በሚለው ውንጀላ ዙሪያ ምርመራ እያካሄደ ባለው የመወሰኛው ምክር ቤት የፍትህ ኮሚቴ የፕሬዝደንቱ ልጅ ዶናልድ ጁኒየር እና የቀድሞ የምርጫ ዘመቻ ሊቀመንበራቸው ፖል ማናፎር ቀርበው ቃላቸውን ስለሚሰጡበት መንገድ እየተነጋገረ ነው። ማጠቃለያ ዜናው በዚህ ያበቃል።
የአሜሪካ ድምጽ ራዲዮ በየሳምንቱ ቅዳሜ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም እዚህ ላይ ያበቃ። ከቴክኒክ አቀናባሪ ንጉሡ ታምሬ ጋር አስተናጋጃችሁ አሉላ ከበደ በዚሁ ይሰናበታለሁ። ነገ እሁድ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንጠብቃችኋለን። እስከዚያው ሰላም፣ ደህና አደሩ።
This program has come to you from the Voice of America, Washington.